Voice of America.
When Jennifer's Amamanum so baiting Yom Derajala Yala Bihon Katatayak in at Ayamal Tumsilu, Federal Taklaya Kabir Gato Branus Agayas Taukoal. የብሔራዊ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ እንዲሁም የብሔራዊ መረጃና ደህንነት ኤጀንሲ ከፍተኛ አመራር አባላትን ጨምሮ 63 ሰዎች ከሰብአዊ መብቶች ጥሰትና ከሙስና ጋር በተያያዘ በቁጥጥር ስር መዋላቸውንም አመልክተዋል ጠቅላይ አቃቤ ሕጉ። በተለያዩ ክልሎች ውስጥ የተደበቁ ተጠርጣሪዎችን ለመያዝም የክልልና ፌደራል ፖሊስን እንደሚያሰማሩ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ ተናግረዋል። እስክንድር ፍሬ ዝርዝሩን ይዟል።
የባለስልጣናት ጓዳ በግላጭ የ27 ዓመት ገበና በአደባባይ በተግባር ብቻ ሳይሆን በስም ጭምር የሚፈሩ መንግስታዊ ተቋማት ወትሮ የማይነኩ ሹማምንት ቱባ ባለስልጣናት የፍርድ ቤት ደጃፍ ማየት ጀምረዋል። የጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ዋና ፈተና ትልቁ ምርምጃ ይህ ነው ብለዋል የዛሬውን መግለጫ የተከታተሉ አንድ አስተያየት ሰጪ። መንግስትን ከሰሰ ያሉት ደግሞ የተቋሞቹን ግዙፍነት የነበራቸውን ቦታ ታሳቢ ያደረጉ ሌላ አስተያየት ሰጪ ናቸው። ብሔራዊ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ከፍተኛ ሀብት የሚያንቀሳቅስ በቢሊዮኖች በሚቆጠር ብር ላይ የሚያዝ ተቋም ነው። ላለፉት 5 ወራት የተካሄደ ምርመራ ግን በዚያው ልክ ዘረፋ መካሄዱን፣ ህገወጥ ተግባር መፈጸሙን አሳይቷል። የፌደራል ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ዛሬ ለጋዜጠኞች እንዳስረዱት የተቋሙ ኃላፊዎች ከተቋቋመለት አላማና ከተሰጠው ተልዕኮ ውጪ መንቀሳቀሳቸውንም የ5 ወራቱ ምርመራ መራ አሳይቷል ብለዋል። ከ2004 እስከ 2010 ወደ 37 ቢሊዮን ብር የሚያወጣ የውጭ ሀገር ግዢ መፈጸሙን ጠቅላይ አቃቤ ህግ አስተውሰዋል። ሁሉም ግዢዎች የተከናወኑት ግን ያለ ጨረታ መሆኑን ተናግረዋል። እናም የግዢ አፈጻጸሙ ከፍተኛ የሙስና አካሄድ የሚታይበት መሆኑን አብራርተዋል።
የውጭ ሀገር ግዢ ሲፈጸም ዓለም አቀፍ ጨረታ ወጥቶ ውድድር ተደርጎ ከጥራትን ከዋጋ ማንጻር ተወዳዳሪ የመረጥ ነው። የግዢ አፈጻጸሙ ሲታይ ደግሞ ከኮርፖሬሽኑ የበላይ አመራሮች ጋር የጥቅም ግንኙነት ያላቸው ሰዎች የድለላ ስራ በመሃል የሚሰሩ በዚህ ሂደት ኮሚሽን የሚከፈላቸው እነዚህ የድለላ ስራ የሚሰሩ ሰዎች ደግሞ የቅርብ የስጋ ዘመድ የሆኑ ወንድም፣ እህት፣ ያክስት ልጅ የመሳሰሉ እና የጥቅም ትስስር ያላቸው የውጭ ሀገር ካምፓኒዎችን በድለላ የሚያመጡ ሰዎች ናቸው ማለት ነው። ይሄን ስናነሳ ከአንድ የውጭ ሀገር ተቋም እስከ 400% ተጨማሪ ዋጋ እየተጨመረ የተፈጸመ ነው። ይሄ ማለት ዋጋው በጣም የተጋነነ መልኩ ግዢ የተፈጸመበት ሁኔታ ነው ማለት ነው። ይህ እንግዲህ ተቋሙ ለካምፕ ለገዛቸው ተቋማት ክፍያውን ይፈጽማል። እነዚህ ተቋማት ደግሞ ካምፓኒዎች ደግሞ ለእነዚህ ደላላዎች ገንዘቡን ዳይሬክትሊ ከዚህ እንደሚከፈል እና ይሄ የህዝብ ሀብት በዚህ መልኩ መጥፋቱን የሚያሳዩ ማስረጃዎች የተሰበሰቡበት ሁኔታ ነው ያለው ማለት ነው።
ሜቴክ የሀገር ውስጥ ግዢዎችን ያከናውን የነበረውም ያለ ጨረታ መሆኑን አመልክተዋል አቶ ብርሃኑ። በድለላና በተለያየ መንገድ የተሳተፉት ግለሰቦች በሀገር ውስጥ ካፈሩት ሀብት በተጨማሪ ከፍተኛ መጠን ያለው ገንዘብ ወደ ውጭ ማሸሻቸውንም አስረድተዋል አቶ ብርሃኑ። የተለያዩ ማሽኖች ለህገ ወጥ ተግባር ያለ ጨረታ ይገዙ እንደነበርም ገልጸዋል።
እነዚህ አይነት ግዢዎች ከተወሰኑ ተቋማት ከአንድ ተቋም እስከ 40 እስከ 50 ድግግሞች ያለው ግዢ የሚደረግ ለምሳሌ የውጭ ሀገር ግዢን ብንወስድ ኮርፖሬሽኑ ያገለገሉና ዲስክሬኖች እንዲሁም የኮንስትራክሽን ማሽነሪዎችን ከቻይና እና ከሲንጋፖር ያለ ጨረታ በደላሎች አገናኝነት የገዛበት ሁኔታ አለ። እነዚህ የተገዙ ክሬኖች 5 ናቸው። ከአምስቱ መካከል 4ቱ ወደ ኮርፖሬሽኑ ሲገቡ አንደኛው ክሬን በሱዳን በኩል እንዳይቀርብ ተደርጎ በሱዳን በኩል ዞሮ ወደ ሀገር ውስጥ የገባና እስካሁን ድረስም ተቋሙ እጅ ያለ በግለሰብ እጅ የተሰራበት ያለበት ሁኔታ ነው ያለው። ይሄም የሰራበት ያለው ግለሰብ ከተቋሙ ኃላፊዎች ጋር ግንኙነት ያለ መሆኑን የሚያሳይ ነው።
የተቋሙ አመራሮች መርከቦችን በህገወጥ መንገድ በመግዛት ለግል ጥቅም መዋላቸውንም ጠቅላይ አቃቤ ሕጉ ምሳሌ በመጥቀስ አስረድተዋል።
መርከቡ ተጠግኖ ወጥቷል ተብሎ ወደ ንግድ ይገባሉ። ወደ ንግድ ከገቡም በኋላ የኢትዮጵያ ባንዲራ ነው ይዞ መንቀሳቀስ ስለማይችሉ ለጥገና ተብሎ የወሰዱትን ፍቃድ ወስዶ ከኢራን ወደ ሞቃዲሾ እና በመሳሰሉት አካባቢ እንቅስቃሴ በማድረግ እስከ 500 ሺህ ዶላር አካባቢ ስራ ይሰራሉ። ያን ገንዘብ ወደ ሜቴክ ያልገባበት ሁኔታ አለ። ሁለተኛ ስራውን ቢሆን ህገወጥ ስራ ነው የተደረገው።
መንግስት ከዚሁ ከሙስና ወንጀልና ከሰብአዊ መብት ጥሰት ጋር በተያያዘ ህጋዊ እርምጃ መውሰድ መጀመሩንም ጠቅላይ አቃቤ ህግ ብርሃኑ ጸጋዬ አመልክተዋል።
እንግዲህ በዚህ ጋር ተያያዥነት ባለው አሁን በሙስና ቅድም ባልናቸው አጠቃላይ ወደ 63 ሰው በቁጥጥር ስር ያዋልንበት ሂደት ነው ያለው። በሙስና ወደ 27 በሰላምት ደግሞ ወደ 36 አጠቃላይ ወደ 63 ይመስለኛል በቁጥጥር ስር አውለን ምርመራ እያጣራን እንገኛለን። እንግዲህ በዚህ ሂደት ውስጥ የሚጠረጠሩ ቁጥራቸው ትንሽ ከዚህ የሚጨምራል። ያልተያዙ ሰዎች አሉ፣ በአገር ውስጥም ያሉ በተለያዩ ቦታ የተደበቁ ወደ ውጭ ሀገርም ሄዱ አሉ። በተለይ በሰላምት የተፈጸመው ወንጀል ያለም አቀፍ ባህሪ ያለው የትኛውም ሀገር ውስጥ የሚያስጠልል ወይ ደግሞ የሚያስቀምጥ ወንጀል አይደለም። ይህንን ስንል ማንም ሰው ሳይያዝ ምርመራ የተደረገና መዝገቡ የሚጣሩበት ሂደት ነው ያለው። በሀገር ውስጥም ተደብቆ ያሉትን ህብረተሰቡ ከኛ ጋር በመሆን እነዚህም ወንጀል የፈጸሙትን ተጠርጣሪዎች ለህግ እንዲያቀርብ ከኛ ጋር እንዲተባበር በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ።
የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኃላፊዎች የነበሩ ጀነራሎችንና የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችን በቁጥጥር ስር ከመዋል አንጻር ያጋጠሙ ችግሮች ይኖሩ እንደሆን ለጠቅላይ አቃቤ ህጉ የቀረቡ ጥያቄዎች ነበሩ። የብሔራዊ መረጃና ደህንነት ዋና ዳይሬክተር የነበሩትና በቅርቡ የትግራይ ክልል የጸጥታ ኃላፊ በመሆን የተሾሙትን አቶ ጌታቸው አሰፋን ጉዳይ በስም በመጥቀስ የቀረበው ጥያቄ ይጠቀሳል። ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ተከታዩን መልሰዋል።
በተለይ የሰብአዊ መብት ጥሰት የፈጸሙ ተብሎ በምርመራ ያጣራና የጠረጠርናቸው ሰዎች ፈጽመው የተገኙት ወንጀሎች ዓለም አቀፍ ድንጋጌዎችን ወይ ደግሞ ኢንተርናሽናል ክራይም የሚባለው ክራይም አጌንስት ሂውማኒቲ የሚባለው በህገ መንግስታችን አንቀጽ 8 ላይ የምህረት ይቅርታ የማይሰጡ በይርጋ የማይታገዱ ወንጀሎች ነው። ሰውን መሰወር፣ ያለ ፍርድ ቤት ትእዛዝ መግደል፣ መደብደብ በተለይ ከመንግስት አካል በህገ መንግስቱ ላይ ተቀምጠዋል። ያነሳቸው ጉዳዮች ደግሞ በህገ መንግስቱ ላይ ከተቀመጠው በላይ ነው የተፈጸሙ ወንጀሎች ማለት ነው። ስለዚህ ይሄ ከማንም ብሄር ጋር ከማንም ሃይማኖት ጋር የሚወክል ነገር አይደለም። ይሄን ያማሉትም ወይ ደግሞ ሌላም ጉዳይ ቡድን መደበቂያ ሊሆን አይችልም። ሁላችንም ከግበታችን ነው። ይሄ በዚህ አግባብ መታየት አለበት። አሁን ለምን ተሾመ ለምን የሚለው ነገር እሱ የፖለቲካ ጉዳይ ነው። እኔ ያወራሁት ያለው ስለ ህግ ጉዳይ ስለተፈጸመ ወንጀል የአንድ ክልል የጸጥታ አማካሪ መሆን አይደለም። የሀገር ፕሬዝዳንትም የሀገር መሪም ወንጀል ከፈጸመ ይጠይቃል፣ መጠየቅበት ነገር የለም። ስለዚህ በዚህ አግባብ ጉዳይ ጥሩ ይመስለኛል።
በክልሎች የተደበቁትን ሰዎች ማምጣት አስቸጋሪ እንደማይሆንም አቶ ብርሃኑ አስረድተዋል።
እንግዲህ የክልልና የፌደራል ስርዓት ለዚህ ብዙ የሚያስቸግር ነገር አይደለም። ከየትኛውም ቦታ ማንኛውም ፖሊስ ሄዶ ወንጀለኛ መያዝ የሚከለክል ጉዳይ የለም። በክልሎች መካከል ያለው ግንኙነት ወይም ያለው አሰራር ሁሉም ወንጀል የፈጸሙትን የፌደራል ፖሊስም የክልል ፖሊሶችም ተባብረን እየሰራን ያለነው እና የሚከለክል የሚያስቸግር ነገር ያለ ጉዳይ አይደለም። በየትኛውም ቦታ ማለት ነው። ዝም ብሎ እዚህ ያለ ሰው ትግራይ ብቻ ነው የተደበቀው፣ ትግራይ ብቻ ነው የሚሸገው የሚል ሳይሆን በየቦታው አለ። ያው መግለጽ አስፈላጊ አይደለም ተብሎ እንጂ ሁሉም ክልሎች በዚህ ወንጀሉ ተፈጽሟል የአንድ ብሔርም ተደርጎ መወሰድ የለበትም። ብዙን ጊዜ እንደዛ ስለሚወራ ነው ሁሉም አለ። ስለዚህ እንደዛ መወሰድ የለበትም። ሰዎቹንም ለማምጣት ወንጀል እስከተፈጸመ እስከተጠረጠሩ ድረስ በክልልም በፌዴራል ፖሊስን መጠቀም የሚችልበት ሁኔታ ነው ያለው።
የፌዴራል ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዛሬው መግለጫ ከጋዜጠኞች ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።